ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
አድማጮቻችን እንደምን አላችሁ? የዛሬ ፕሮግራማችን በ15360 ኪሎ ሄርዝ ወይንም በ19 ሜትር ባንድ የጋሽ አማራ ድምፅ ሬዲዮ የሚያስተላልፈውን ፕሮግራም የዜና ፕሮግራማችን አይኖርም። በዜና ፕሮግራማችን ምትክ በተለይ የአርበኛ ዘመነ ካሴን አጭር መልእክት ባለፈው ያስተላልፈውን በዛሬ በድጋሚ ለማስተላለፍ እንሞክራለን። ከዛ በፊት ግን እሱን ከማስተላለፋችን በፊት አንዳንድ ነገር ማለት እፈልጋለሁኝ። አንደኛ የክርስትና እምነት ተከታዮች እንኳን ለፋሲካ በዓል አደረሳችሁ እላለሁኝ። ከዚህ ባሻገር በሀገራችን እየተከናወነ ያለውን በተለይ በአማራ ሕዝብ ላይ የአማራ ሕዝብ በኑሮም ሆነ በፍትሐዊ አስተዳደርም በኩልም ሆነ በንግዱም ሆነ በየትኛውም አቅጣጫ እየተገፋ ያለና እየተገደለ መገደሉ ደግሞ በጅምላ መገደሉ ደግሞ ውጣ ከሀገር መገደሉ ደግሞ እዚህ አንተ ቦታ የለህም የሚል በፈጠራት አገር ከሌሎች ጋር ሆኖ በአቆማት ሀገር ላይ የመኖር ዋስትናው የተነፈገበት አካባቢ ሁሉ በርካታ ነው። ይህ ሁሉ ተቋቁሞ ክልሌ በሚለው እንኳ መኖር ያልቻለበት በትግራይ ነፃ አውጪ ግንባር በከፍተኛ ጥቃት የሚፈጸምበት እንዲሁም በኦሮሞ ልዩ ኃይል ተብሎ ወይንም በኦሮሞ ፖለቲከኞች ወይንም በመንግስታዊ መዋቅር በተጠና መንገድ ጥቃት የሚደርስበት ይህ ብቻ አይደለም። በክልል ውስጥ አስተዳድረዋለሁ የሚለው ከፍተኛ ጥቃት እያደረሰበት የሚገኝ ህዝብ ነው። የክልሉ አስተዳዳሪዎች ለሌሎቹ ምቹ እንዲሆን በማሰር፣ በማሳደድ፣ በማሰቃየት በከፍተኛ ደረጃ ጥቃታቸውን በማድረስ ያመቻቹታል ለሌሎቹ። ስለዚህ በሶስት አቅጣጫ ጥቃት የሚደርስበት ህዝብ ማለት የአማራ ህዝብ ነው። ይህንን ላይመለስ በተለይ በህዝባዊ እምቢተኝነት ቁጣውን እየገለጸ ይገኛል። የአማራ ህዝብ ሆይ በዓላቱን ስታከብሩ እነዚህ አማራ ናችሁ ተብለው የሚጨፈጨፉን በተለያየ የኢትዮጵያ ቦታ ላይ የሚገኙትን በኢትዮጵያ መሬት ውስጥ የሚገኙትን በማስታወስ እንዲሁም በክልሉ ውስጥ አማራ ሆነው ለአማራነት የሚቆረቆሩትን በየእስር ቤቱ ታጉረው ፍትህ አጥተው የሚገኙትን በተለይ እንደነ ዘመነ ካሴ የፋኖ አባላት በአማራነታቸው ሰሞኑን እየተለቀሙ ጋዜጠኞች በየቦታው ሰላም አጥተው እንዲሁም በመሳደድ ላይ የሚገኙትንም ሁሉ ጨምሮ በማስታወስ በዓሉን የምታከብሩት እንዲሆን ከወዲሁ ለመግለጽ እና ለማሳሰብ እንደ ጋሽ አማራ ሬዲዮ ለመግለጽ እሞክራለሁኝ። ይህ ነው እንግዲህ ታዲያ አማራ በአሸናፊነት የሚወጣ መሆኑ ጥርጥር የለንም። በአሸናፊነት የሚወጣው ደግሞ አዝጋሚ ቀስ እያለ የጋለ የመጣ ትግል በመሆኑ በአንዴ ድሎ ማየት የሚፈልጉ ሊኖሩ ይችላሉ። አሁን ላይመለስ ሀዲዱን ይዞታል። ምክንያቱም በቃው ይህ ህዝብ ከበቃው የት ሊያደርስ እንደሚችል ምን ማድረግ እንደሚችል ያውቅበታል። የአባቶቹ ነው ታሪክ ሰሪ። ታሪክን መስራት ብቻ አይደለም፣ ታሪክን የሚያቆይ በቀለም በጥብጦ ብራና ፍቆ ከትቦ የሚያስቀምጥ ህዝብ ነው። ይህንን ህዝብ ነው ለማጥፋት የተፈለገው። የኢትዮጵያ ምሰሶ መሆኑን ማንም የሚመሰክርለት ነው። ከሌሎች ብሔረሰቦች ጋር ሆኖ ይህንን ትግል በሚገባ ወደ ፍጻሜ እንደሚያደርሰው ጥርጥር የለንም። ታዲያ እንቅፋቶች አይኖሩም ማለት አይደለም። እንቅፋቶች በየትኛውም አቅጣጫ ጠላቶቻችን የሚችሉትም ሁሉ ያደርጋሉ። ይህንን በሚገባ መመለስ ደግሞ የአማራ ሕዝብ የመጨረሻው ጊዜ ነው። የመጨረሻው ጊዜ ነው። ወይ መጥፋት ወይ አሸንፎ ማለፍ። ይህ ነው። በመቀጠል ግን ማቅረብ የምፈልገው ከመግቢያ ላይ እንደጠቀስኩት የዘመነ ካሴን መልእክት በተለይ ልዩ ኃይሉን አስመልክቶ በደረሰው ሁኔታ ላይ ያስተላለፈውን አቀርባለሁ። የልዩ ኃይሉ መፍረስ የማይቀር ከሆነ ከአማራው ምን ይጠበቃል? ከአርበኛ ዘመነ ካሴ ሀ ከደህንነትና ከወቅቱ አኳያ ስውር በሆኑና ሌሎች በተመረጡ ቦታዎች ላይ ህዝባዊ ካምፖች በፍጥነት ማቋቋም፣ ለጠላት የበተናቸው የልዩ ኃይል አመራርና አባላት ወደ እነዚህ ካምፖች ይተማሉ፣ እንዲገቡ ይደረጋል። በደምና በላባቸው የገነቡትን ከጠላት ነጥቀው የታጠቁትን ቀላል የሚሆን ከባድ መሳሪያ በኩራት ተሸክመው ወደ እነዚህ ካምፖች ይገባሉ። ከዚህ በፊት በተለያዩ ጊዜያት በልዩ ኃይል ፖሊስ፣ መደበኛ ፖሊስ፣ ፌዴራል ፖሊስ፣ መከላከያና ከሌሎች የጸጥታ አደረጃጀቶች ተገፍተው የወጡ አማራዎች ወደ እነዚህ ካምፖች ይጠራሉ። ሀ የአማራ ፋኖ አባላትና በተለያዩ ጊዜ ስልጠና የወሰዱ ወጣቶች በየአካባቢያቸው የተከፈቱ ህዝባዊ ካምፖችን ይቀላቀላሉ። መ በህዝባዊ ካምፖች ዙሪያ ለአዳዲስ ምልምል ሰልጣኞች ዕድሜ ከ18 እስከ 55 ሌት ተቀን ስልጠናዎች ይሰጣሉ። ሰ በህዝባዊ ካምፖች ለሚሰበሰበው ኃይል የሚያስፈልገው ሎጂስቲክ በየአካባቢው ህዝብ፣ ባለሀብቶችና በውጭ ሀገራት በስደት ከሚኖሩ አማራዎችና ኢትዮጵያውያን ይሰበሰባል። ረ በዚህ መልኩ ሁሉም የአማራ ልጆች አንድ ጠንካራ የሆነ ህዝባዊ ኃይል ፈጥረው በአንድ እዝ ስር አንድ መለዮ ለብሰው ለህዝባቸውን ከውርደትና እልቂት ሀገራቸውን ከፍርሰት ይታደጋሉ። ሰ ይህን ሂደት ለማደናቀፍ የሚሞክር የቅርብ የሚሆን የሩቅ ግለሰቦችና ቡድኖች መካከል ጎን ለጎን በትኩረት የሚከወን ይሆናል። ሸ ይህን ሂደት የሚያስተባብርና የሚያሳልጥ ሁሉን አቀፍ ታላቅ አማራዊ ኮሚቴ በስሩ ንዑስ ኮሚቴዎችን ይዞ ስራ መጀመር ጉዳይ የዛሬው ስራ ይሆናል። ክፋት ለማንም፣ በጎነት ለሁሉም። ዘመነ ካሴ ከባህር ዳር ወህኒ ቤት። አድማጮቻችን አሁን ወደ ሁለተኛው ክፍል ተሻግረናል። በሁለተኛው ክፍል ውስጥ በተለይ በወለጋ እየተከናወነ ያለውን የዘር ጭፍጨፋ በተለያየ ጊዜ የተዘገበ ቢሆንም በቀጣይነት ሁልጊዜም በተለያዩ ቦታዎች ላይ ሕይወት ሳይጠፋ ያለፈበት ጊዜ አለ ብለን ማለት አንችልም። ይህ ስርዓቱ ራሱ መስመሩን ዘርግቶ የሚያከናውነው ነው ማለት ይቻላል። ምክንያቱም የኦሮሚያ ክልል የሚባለው ወይንም የኦሮሚያ ልዩ ኃይል ኦነግ ሸኔ የሚሉት ኦነግ እንደዚህ የመሳሰለው በተለያየ ዳቦ ስም የሚጠሩት በተለይ በመከላከያ ሰራዊት ውስጥ ራሳቸውን መለያውን ለብሰው በማስገባት ይህን በማቀናጀት መለዮ መለባሹ መጣልን፣ የመከላከያ መጣልን ሲሉ ከፍተኛ የሆነ እርቂት የሚፈጸምበት ወለጋ፣ በወለጋ በተለያዩ በምስራቅ ወለጋ በተለያዩ ቦታዎች ላይ በየጊዜው የህዝብ እርቂት የሚፈጸምበት ነው። ይህን ማስቆም ያልቻለ መንግስት ነው እንግዲህ በኢትዮጵያ ላይ ነግሶ ያለው። ዛሬም ይህን በተመለከተ የከአካባቢው ተወላጅ አብደላ ለለጋስ ጋር ውይይት አደርጋለሁ። ቆይታ የማደርገው ከሱ ጋር ነው። ቀጥታ ከኢትዮጵያ ነው ያለውን እውነታ ያለውን ተጨባጭ በዚህ ተወሰኑ ቀኖች እየተከናወነ ያለውን እስካሁኑ አስራት ድረስ እየተከናወነ ያለውን ይገልጽልናል። አብደላ እንኳን ወደ ፕሮግራማችን በሰላም መጣህ። እንዴት ነህ አንተ?
ሰላም ነኝ፣ ሰላም ነኝ።
በጣም አመሰግናለሁኝ ለፕሮግራሙ ሺ በማለትህ። ምንድነው በአሁኑ ሰዓት እናንተ የተከናወነ ያለው በተለያዩ ሚዲያዎች እንሰማለሁኝና ይሄ ነገር ምን ያህል እውነት አለው?
ያው እንግዲህ እንደሚታወቀው ያው ከአሁን በፊት ጀምሮ በኦነግ ሸኔ ይባላል። ኦነግ ሸኔ ሲቋቋሙ ቆዩ። እንደምንም ብለው ሲቋቋሙ በልዩ ኃይል ጀመሩን። አሁንም ደግሞ እሱን ስንቋቋም አሁንም ደግሞ መልሰው ደግሞ ዛሬ ደግሞ በመከላከያ ስም ነው እንግዲህ እየገባ እየጨፈጨፈን ያለው። እንግዲህ ትናንትና በስድስት ቀን ማለት ነው ሚያዝያ 6 2015 ዓ.ም በሆሮ ጉድሩ ወለጋ ዝሆን በኪረሙ ወረዳ በአንገርጉቴ ከተማ የምትባለውና ቱሉጋና ከተማ የሚባሉት ላይ ማለት ነው አደናባሪዎች ናቸው። በተለይ በቱሉጋና ከተማ ላይ ቀበሌዋም ቱሉጋና ትባላለች። የመከላከያ ልብስ የለበሱ ናቸው። እንግዲህ ከሌቱ 11 ሰዓት ጀምረው እስከ ቀኑ 7 ሰዓት ድረስ ጭፍጨፋ ያካሄዱት ማለት ነው። በተለያዩ መሳሪያዎች ማለት ከባባድ መሳሪያዎች የተባሉ እንግዲህ ሽቃ፣ እንደ ብሬን፣ እንደ ሞርተር፣ እንደዙ 23 ጭምር የታገዘ ጭፍጨፋ ነው የተጨፈጨፉት። አሁን በዚህ በትናንትና ሁለት እንግዲህ የተጨፈጨፈው ሰው ብዛት ማለት ነው እስካሁን ድረስ 11 አስክሬን ተነስቶ ተቀብሯል። አሁንም ገና ያልተለቀመ በየጫካው የቀረ አለ ማለት ነው። ከ9 በላይ ቁስለኞች አሁንም ተመዝግቧል። እዛው ላይ እንግዲህ አሁንም ገና ቁስለኞችም ተየጫካው ተለቅመው አላለቁም። እንግዲህ በይህን የተፈጸመው ቀድም እንዳልኳቸው በሆሮ ጉድሩ ወለጋ ዝሆን በዶንጎሮ ወረዳ በግዳያና ቀበሌ ነው። ከተማዋም ግዳያናት በማን ነው ቱሉጋና ቀበሌ ናት፣ በእሷ ናት። እንግዲህ አሁን እስካሁን ድረስ ሬሳቸው አልተለቀመም ማለት ነው። ከ7 ሰዓት በኋላ ግን ጦርነቱ ቁሟል። በመጨረሻ ላይ ግን ሌላ የመከላከያ ኃይል መጣና ሲጠይቅ ምንድን ነው የተባለው? እነዛ መከላከያ ኃይል ልብስ አልብሰው የላኳቸው በብር ተገዝተው ከዛ ውስጥ የተውጣጡ እንደሆነ በመጨረሻ ላይ ተገለጸ። እነሱም ወዲያውኑ ያን ጭፍጨፋ ካደረጉ በኋላ ከቦታው ተሰወሩ ማለት ነው። መጀመሪያ የጨፈጨፉት እና አሁን እንግዲህ ቅድም እንደጠቀስኩላችሁ ከመጀመሪያ ጀምሮ በሸኔ ይጀምራል፣ በልዩ ኃይል ይቀጥላል። አሁን ደግሞ የመከላከያ ልብስ እየለበሱ ነው እንግዲህ ንጹሐን አማራዎችን እዛ ጋር የምንኖረውን እየጨፈጨፉ ያሉት ማለት ነው። እንግዲህ እዚህ ጋር ገበሬው ነው እየተጨፈጨፈ ያለው። አሁን ሁሉም እንደገና አንስቶ የዚህ ደግሞ ሌሎች መከላከያዎች አዲስ መጥተው ሲያው እንዳለ የተጨፈጨፈው ገበሬ ነው። ግን መጀመሪያ መከላከያ እንደመጣልን ነበረ እንግዲህ ተስፋ የተደረገው መከላከያ መጣ ተብሎ ነበር። ህዝቡም ተዘናግቶ በልልታ ያው ሰላም ሊያስከብርልን ነው ብሎ እየጠበቀ ያለውን ህዝብ ማህበረሰብ ነው እንግዲህ እንደዚህ አድርገው የጨፈጨፉት እና ቀጣይም እንግዲህ አሁን እንደዚህ የቆሰሉትም እንግዲህ 8 በላይ አሁን አሉ ያልኳችሁ ምንም አይነት ሕክምና አያገኙም። ቁስላቸውን ያው እንደያዙ የሚሞተውም እየሞተ የሚሰቃየውም እየተሰቃየ ሁሉም መንገድ ስለተዘጋ እስከ መጨረሻው ድረስ ያው ሞቱ ይጠባበቃል ማለት ነው እና ትንሽ አስቸጋሪ ነው። እንደገና አሁንም ወደ ምስራቅ ወለጋ ዝሆን ግዳያና ወረዳ አንገርጉቴ ከተማ ደግሞ አንድ ሰው አሁንም ተገልሏል። በነዛው ኃይሎች አንድ ሰው ተገልሏል። በአደናባሪ ናቸው ብያቸዋለሁ ሁለቱ ዝሆኖች፣ ምስራቅ ወለጋ ዝሆንና ሆሮ ጉድሩ ወለጋ ዝሆን ከተማዎችም የ8 ኪሎ ሜትር ርቀት የሌላቸው ናቸው ሁለቱ ከተሞች አንገርጉቴ እና ቱሉጋና ከተሞች ማለት ነው። ሲቀጥል ደግሞ አሁንም በዛው ቀን በዛው በሚያዝያ 6 አሁንም በሆሮ ጉድሩ ወለጋ ዞን በጃርደጋ ጃርቴ ወረዳ ኦነግ ሸኔ ደግሞ አሁን በዛ በኩል 2 ንጹሐን ገሏል በዛው ቀን ማለት ነው። እንግዲህ በየትኛው ኃይል እንደምንጨፈጨፍ ግራ ገብቶን ዝም ብለን ያው መንግስትም አይደርስም። አንዴ በኦነግ ሸኔ፣ አንዴ በልዩ ኃይል፣ አንዴ መከላከያ ልብስ በለበሱ በጣም በተለያየ እንትን እየቀነባበሩ ማለት የመከላከሉን እንትን በአንዱ በኩል ስንል በአንድ በኩል እያጠፋፉ ሁሉን ነገር ግራ ተጋብቶን በቃ የሞት ሽረታችንን ዝም ብለን እንኖራለን ማለት ነው እና ያው የምፈልገው የአማራው ማህበረሰብ ማለት ነው የአማራው ማህበረሰብ እያንዳንዱ
ወደ መፍትሄው ጠይቀሃለሁኝ። እኔ ምንድን ነው አሁን የሞቱትን በዚህ እነዚህ ቀን ማለት በዚህ 2 ቀን ውስጥ የሞቱትን ነው የምትገልጽልኝ?
አሁን እንግዲህ እዚህ ጋር በዚህ 2 ቀን ውስጥ የሞቱት እንግዲህ 3 ቦታ ያጠቀስኩላችሁ ነው። ሆሮ ጉድሩ ወለጋ ዝሆን ውስጥ ጃርደጋ ጃርቴ ወረዳ እና ማነው ደንጎሮ ወረዳ ማለት ነው። ደንጎሮ ወረዳ ከተማይቱ ግዳይ ማነው ቱሉጋና ትባላለች፣ ቱሉጋና ትባላለች። እዛ ላይ እንግዲህ 11 ሰው ሙቷል እስካሁን የተቀበረ፣ እንደገና 8 ሰው ደግሞ ቁስለኛ ማለት ነው። አንድ መሐመድ ያሲን የሚባልን ጨምሮ ስምንት ሰው ቁስለኛ አለ፣ ግን ያልተለቀመ እስካሁን አለ። ምክንያቱም ያ ከባድ መሳሪያው በየጫካው በርቀት ሁሉ የመታቸው ስለሆነ አብዛኞቹ ከአምስት በላይ የሚሆኑት በየጫካው ሩቅ ቦታ ተለቅመው የተገኙ ናቸው። እስቲል ያልተገኙ አሉ። በጣም ከዚህ በላይ እንደሚያሻቅብ ነው። ምክንያቱም በጣም በከባባድ መሳሪያ ስለሆነ በየቦታው እየጨፈጨፉ የነበረው አልተለቀመም። አሁንም እነዚህንም አሁን ያገኙትን ብቻ እና የተቀበረውን ብቻ ነው እየነገርኩ ያለሁት። በዛች ወረዳን በማን ነው ዶንጎሮ ወረዳ ባልኩ ላይ እንግዲህ አሁን 11 ሰው ተቀብሮ 8 ሰው ቁስለኛ አለ ማለት ነው። በጃርደጋ ጃርቴ ወረዳ ደግሞ እዛ ወረ ጉድሮ ልጋ ዞን ሆኖ ሁለት ንጹሐን በሸኔ ተገሏል ማለት ነው። እንደገና ደግሞ በምስራቅ ወለጋ ዞን ግዳያና ወረዳ አንገርጉቴ ከተማ ደግሞ አንድ ንጹሐን ተገሏል ማለት ነው። በአጠቃላይ እንግዲህ በሶስቱ ላይ ወደ 14 ንጹሐን ተገሏል፣ 8 ቁስለኛ አለ ማለት ነው እስካሁን የተገኘ።
አሁን ይሄ እናንተ ተገኘ የምትሉትን ነው። ምክንያቱም በየቦታው ከሆነ በተለያዩ ገበሬው ስለሆነ ገበሬው የሚያልቅበት የተለያየ እንግዲህ ያልተለቀመ በርካታ ይኖራል ማለት ነው። ይሄ ጭፍጨፋ እናንተ አሁን ኦነግ ሸኔ የምትሉት ነገር እንደው ማን ነው? ቅድም አንድ ያነሳው ነገር አለ፣ በየትኛው ኃይል ነው የምንጨፈጨፈው የሚል ነው ስሜት ያላችሁ። ምክንያት የተለያየ አንዴ ኦነግ ሸኔ፣ አንዴ በልዩ ኃይሉ፣ አንዴ ኢትዮጵያ ሰራዊት ነው በሚባለው ምን ልዩ ልባሽ የምትገደሉ ስለሆነ እነዚህ ነገሮች በየትኛው ኃይል ነው እየሞትን ያለ ነው የሚለው ይሄ ምንም ጥርጥር የሌለው እየተገደላችሁ ያላችሁት ማመን ያለባችሁ የተለያየ ልብስ የተለያየ መሸፈኛዎች ይጠቀሙ፣ ግን እየተገደላችሁ ያላችሁት በኦሮሞማ በሚያሰማራው ሰራዊት መሆኑን ማወቅ አለባችሁ። የትኛውም ሰራዊት ለእናንተ ጤናማ አይደለም። ሰራዊቱ ከዚህ በፊት እየገባ ትጥቅ አስፈትቶ እንዳስረሸናችሁ ሲወጣ እንዳስረሸናችሁ ሁሉ የሚታወቅ ነው። በየቦታው እልቂቱ በየጊዜው በከባድ ነገር ነው የሚከናወነው። አሁን በከባድ መሳሪያ የሚከናወነው እኮ ይሄ በተደራጀ ኃይል ነው ከባድ መሳሪያ የሚይዘው እና ይሄን ማወቅ አለባችሁ። አምናችሁ የሚገላችሁ ስርዓቱ የሚገላችሁ በስርዓቱ በተመደቡ ኃይሎች መሆኑን እዛ ስርዓቱ የመደበው ኃይል እንደዚህ በሰላም መጣን እናንተን ልንረዳ ነው ብሎ ገብቶ ግን ጨፍጭፎ የሚሄድ ይሄ ማለት ስርዓቱ ሊቆጣጠረው የማይችል ወለጋ ማለት ነው። እንደዛ ከሆነ ስርዓቱን የለሁበትም ካለ ስርዓቱ ያንን አካባቢ ለቆ የወጣ ምንም ሊቆጣጠረው የማይችል ነው ማለት ነው። እና ይህን ህዝቡ መገንዘብ አለበት በአካባቢ ያለውን ብዬ አምናለሁ። እኔ አንድ ነገር አሳዛኝ ነገር ሰምቻለሁ። እውነት ይሁን ውሸት አላውቅም፣ እኔ ቦታው ላይ ስለሌለው። በተለይ የቆሰሉት ወደ ሕክምና ሲሄዱ እዛው ይገደላሉ፣ ሕክምና አያገኙም፣ እንዲሞቱ ይደረጋል የሚልም አለ። ምንድን ነው በዚህ ጉዳይ ላይ?
እንዴ በትክክል ነው እኮ አሁን ይሄማ፣ ለምሳሌ እንደው እንደ ምሳሌ እንኳን ባነሳለ፣ አሁን አብዛኞቹ መንገድ አያገኙም። እንደምንም ጠጋ ብለው ወደ ከተማ ድሉን አግኝተውት የገቡት እኮ እየሞቱ ነው። እንደውም እንደው የማይረሳ ትዝታ በዚህ እንደው አንድ ምሳሌ የምሰጥህ የሆነ ልጅ ታሞ እንኳን ህፃን ታሞ ይሄዳል እና ህክምና እንደው ተቁስለኞቹ ሌላ ማለት አጋጣሚውን አግኝተውት ወደ ከተማ ጠጋ ያሉት ማለት ነው። ነቀምቴ ከተማ ነው እና እዛው ከደንጎሮ ወረዳ ነው የሄዱት እና ከዛ በኋላ ዶክተሩ ምንድን ነው ያለው? ይሄ እኮ የአማራ ልጅ ነው አለ። ለአጋጣሚ ሆኖ አባትዮ ኦሮሞ ነው፣ እናቲቱ አማራ ናት እና ልጁን ይዘወተሉ ታሞ ማለት ነው። እዛም በኋላ ምንድን ነው ያደረጉት ያ ልጅ እናንተ እኮ ልታሳክም የመጣኸው ልጁን ተገዝተህ ነው እንጂ የእሱ አባል አይደለህም፣ ስለዚህ ይሄ አይገባህም ብለው እሱን እንደውም ሊገሉት በስንት ሩጫ እሷም ሊገሏት በስንት ሩጫ ሩጠው አምልጠው ልጁ እዛው ነው የቀረው ሆስፒታል ማለት ነው። ሁለታቸውም ሊገሏቸው እሱ ተገዝተ ነው ተባለ። እሱ ኦሮሞን ይታወቃል ተገዝተ ነው ለእሷ፣ እሷ ደግሞ አንቺ አማራ ነሽ ዝጋ መኖር የለብሽም ነው እና ልጁ እዛው ቀርቷል። አሁን ምን እንደሆነ አይታወቅም። እሷም እያለቀሰች እንትን ብላ በአሁም ህይወቷን አምልጣ እዛው ገጦር ገብታለች። እና ይህን አጋጣሚ ታገኙትማ ሲጀመር የቆሰለንም አዛህዶማ መታከሙ ራሱ እድሉን አያገኙትም፣ ያገኙትም አይሄዱም ይህንን ስለሚያደርጉ ማለት ነው። እና የተወለደውን እንኳን እንደዛ አድርገው ያጠፉበት እንትን አለ ዶክተሮቹ ራሱ ማለት ነው። እንግዲህ በዚህ ልክ ነው ያለው እንጂ ይሄ የታወቀ ነው። እና ቅድም አንተ ላልከኝ እንዲያው ለገለጽከው እኔ ሁላችንም የምናምንበት ይሄ ነው። እንደ አንዳንዴ መቼም ያው እንዲያው አጋጣሚ ብሎ ቢያስጥሉን የሚል አንዳንድ ተስፋ እንትን እያደረብን እንጂ ሙሉ በሙሉ ስርዓቱ እንደሚያስጨፈጭፈን እንደሚያስገድለን እኮ ከአራት ዓመት በፊት ጀምሮ የተፈጠረውን ብነግርህ ዘርዝሬ ብነግርህ ያሳየ ነው። ምክንያቱም አሁን ኦነግ ሸኔ እንግዲህ የሚባለው አካል ሙሉ በሙሉ አራት ዓመት ሙሉ ኮንቲኒየስሊ ምንም አይነት ቦታ ሽፍት ሳያደርግ ሙሉ ትጥቁን ታጥቆ የሚንቀሳቀስበት ቦታ አለ። ለምሳሌ ሆሮ ጉዱሩ ወለጋ ዞን ጃርደጋ ጃርቴ ወረዳ ጃርቴ ቀበሌ ላይ ማለት ነው። ወደ ገጠሩ ወጣ ብሎ ሀረሎጎ የሚባል ቦታ እና ብርብርሳ ነጋ የሚባል አካባቢ የሚባል ቦታዎች ላይ እነዛ ሰፈሮች ላይ ይኸው ሙሉ ሙሉ ስሮት ተይር አንድ ጊዜ እንኳን ሳይንቀሳቀስ ለሶስት ዓመት ለአራት ዓመት ሙሉ አለ ታጥቆ። ማንም አይጠይቀውም፣ ማንም እንትን አይልም። እንደፈለገ ሄዶ ገሎ እንትን ይላል። የእኛም ወደዛ አይሄድም፣ ያው ሲመጣበት ብቻ ይከላከላል እንጂ እነዛን አይነካም። ነገር ግን እኛ ጋር ራሱን የሚከላከል እንኳን አንዲት ሚኒሻ ሁለት ሚኒሻ ተተገኘም እነዛ ላይ ነው ትኩረቱ። አንዴ መከላከያ መጣላችሁ ይባልና ከዛም በኋላ መከላከያ ይሄድና እነዛኑ አጥፍቶ እነዛኑ መሳሪያ ቀምጦ እነዛኑ አሳዶ ይሄዳል። ያኛው እንደፈለገ ይሆናል ማለት ነው። እስቲል አለ አሁንም ቢሆን ቦታው አሁን እንደው ራሱ ዛሬ ራሱ እንደው የመንግስት ሌላ ትክክለኛ ሚዲሽን ያለው ሰው ሂዶ እንኳ ቢያይ እዛ ጋር አሁንም ምልህን ቦታ ያለምንም ጥርጥር እኔ ጋራንት እሰጣለሁ እንደሚገኝ ማለት ነው። ስለዚህ በየትም ቦታ አስታጥቆ ለቆታል። አሁን ቅድም እንዳልከው አንዴ በልዩ ኃይል ስም ይመጣል። ያው ልዩ ኃይሎችም ሙሉ በሙሉ ተሳትፎበታል። ይሄ እንደው ስምም ብቻ ሳይሆን ተሳትፎበታል። አሁን ደግሞ መከላከያ አስመስሎ በወዳ በኩል በወዲህ ያዞረዋል። ከዛ በኋላ የትኛው አካል እንደሆነ አናውቅም። ከዚህ ውጭ አሉ ልዩ ኃይሎችን በታርጌት ላይ ስለምናውቃቸው ስላጠፉን ማለት ነው። እና ይሄ በጣም ታርጌት ላይ የአማራን ለማጥፋት እንደመሆኑ ሁሉም ተረድቶት፣ ግን መፍትሄው ምንድን ነው የሚለው ላይ ማንም በቃ ከአማችን በላይ ነው። በቃ ምክንያቱም ያው ሸኔን ተከላከልን ተባለ፣ ልዩ ኃይሉንም እስከተወሰነ ከላከለ። እንግዲህ አሁን እንደዚህ እየቀያየረ መከላከያ እያስመሰለ ካመጣ ይህን ከባባድ መሳሪያ ተጠቅሞ አሁን ያልኩን በሙሉ እንግዲህ ተጠቅሟል። ይሄ ደግሞ በማስረጃ የተረጋገጠ ነው ምነግርህና ከዚህም በኋላ ሄሊኮፕተር ሁሉ ተጠቅሞ የማያጠፋብን እንትን ሚንስ ስለሌለ ተስፋ ቆርጦ የሞት እንትኑን ነው እየጠበቀ ያለው። ቅድም እንዳልኩ ያው ሕክምና የለም፣ ማንኛውንም ነገር የሚያገኙት የገበያ ግብአትም የለም። ያ ስቃዩ እንዳለ ሆኖ በዚህ ላይ ግን ጭፍጨፋውም እንደቀጠለ ነው ነው እና ያው ተመንግስት ተስፋነቱን ቆይተን አልተቆረጥ ሌላ ካለን
የመንግስት መዋቅር የሚባለው መቼም ምንድን ነው ቀበሌ አለ፣ ወረዳ አለ፣ ዞን አለ። እነዚህ በእነዚህ የሚመደቡ የስርዓቱ ስርዓት አስፈጻሚዎች ማለትም አስተዳዳሪዎችም ፖሊሶችም ምንም የሚባል ነገር አለ አይደል? ይሄ መዋቅር ያለ እንዴት ነው እናንተ እንደ ህዝብ እንደ ሰብአዊነት እንኳ እንደው በሰብአዊነት እንኳ የማይታየው እነዚህ መዋቅሮች ምንድን ነው የሚያደርጉት? እንደው ጠይቃችኋቸው ታውቃላችሁ ሆይ? ረባካችሁ አትግደሉን ብላችሁ ታውቃላችሁ ሆይ? እነዚህን መዋቅሮች ምክንያቱም የቀበሌ ተጠሪ አለ፣ የወረዳ አለ፣ ዞን አለ። እንዴት ነው ክልሉ የለየለት ጉዳይ ነው? እንዲያው እነዚህ አካባቢ ሰው አጣችሁ ሆይ? የእናንተን ሊያግዝ የሚችል ሰው የለም ወይ?
መልካም፣ እሱ እኮ ቆየ እኮ ተፈረሰ ማለት በፊት ነበረ። ለምሳሌ ከዛሬ ሁለት ዓመት በፊት ብልህ ይሻላል። ከዓመት ወዲህ ያለው አሁን እኛ ያለንበት ሙሉ በሙሉ ከዝሆኑ ውጭ የለም። ዝሆኑ ሪሞት ነው ያለው። በፊት ነበሩ። በፊት በነበሩበት ሰዓት ምንድን ነበር የሚፈጠረው? አንዳንድ ከውስጣቸውም አለ እንደዚሁ ለማገዝ ለማስተካከል የሚመች የሚመስል ነበረ እና ያንን አሳደው እንዲገደል ያደርጉታል። እንደዚ ያለውን ኦሮሞውንም ማለት ነው። እንደዛ በቃ አማራው ጋር ጥቃት እንዲያደርስ ብሎ ከዚህ ከፖሊስም ሆነ ከወረዳ ከመስሪያ ቤቶች እንደዚህ የሚነቃቃውን ሰው ቶሎ ብለው ያስገድሉታል። ወይም ኢቭን ደግሞ በኦሮሞ ላይ አመፅ አስነሳ ብለው ያስሩታል። ኢቭን የታሰረ ሁሉ አውቃለሁ፣ እንደው ከነ ስሙ ብጠቅስልህ አሁን ሙሉ በሙሉ ወረዳው ሲፈርስ ቀረ እንጂ የታሰረ ሁሉ አውቃለሁ። በዚህ ምክንያት ኦሮሞ ሆኖም ማለት ነው ያን ያስሩታ ይዙታል። አሁን በአሙሩ ወረዳ ለምሳሌ አሙሩ ወረዳ፣ ጃርደጋ ጃርቴ ወረዳ፣ ኪረሙ ወረዳ ሙሉ በሙሉ አሁን ይሄ መዋቅር የወረዳ መዋቅር የለም። በቃ ሙሉ በሙሉ አሁን የዝሆን ነው። ሆሮ ጉዱሩ ወለጋ ዝሆን አንዳለ፣ ምስራቅ ወለጋ ዝሆን ነቀምት ነው፣ ሆሮ ጉዱሩ ወለጋ ዝሆን ሻምቡ ነው። እነዚህ ዝሆኖቹ አሉ። የዝሆኖቹ ደግሞ እዛ ጋር መጥተው እኛ ያለንበት ኮሚኒኬት የማያደርጉም፣ ማንኛውንም የእነሱንም ኃይል አይልኩም። አሁን ከምልህ ውጭ ማንኛውም ተቁጥጥር ውጭ ነው። እዛ አካባቢ የጥቃት አድራሹ ካልሆነ በስተቀር ማንም የሚደርስ የለም። በቃ ሌላ የለም ማለት ነው። ከነዚህ ከሁለቱ ትንሽ አንገርጉቴ ከተማ ላይ ነው ያለው። አንገርጉቴ ከተማ ትንሽ ለምስራቅ ወለጋ ዝሆን ለነቀምት ስለምቀርብ ልዩ ኃይሉ እስካሁን አለ። ልዩ ኃይሉ እዛ ሰፍሮ አለ። ልዩ ኃይሉ ዝሮ ዝሮ አማራን ስለሚያጠቃ አሁንም መከላከያ የሚባለው መጥቶ መሀል ላይ የሆንና ልዩ ኃይሉንም አስቁሟል። የእኛንም እዛ ሚኒሻንም ተው ብሎ በመሀል ባለበት ሰዓት በቅርብ ርቀት በስምንት ኪሎ ሜትር በማትርቅ ቅርብ ርቀት እንግዲህ ቱሉ ይቺ አሁን ቅድም ያልኩ ማን ነው ቱሉ ጋና ከተማ እሷ ላይ ነው መጥቶ ጥቃቱ የተፈጸመው። እዛ ጋር ግን ማንኛውም የመንግስት ኃይል አሁን ያልከው የቀበሌም የወረዳም የዝሆንም የላትም፣ ሩቅ ነው። የዝሆኖቹ ግን እነሱ ናቸው ይህን ሁሉ የሚያስፈጽሙት። የትኛውንም አካል እንደሚልኩት የማናውቀው፣ አንዴ መከላከያ መጣ ይላሉ፣ እዛ ዞኑ ሩቅ ናቸው ያሉ ብያለሁ። ተልእኮ ወሳጅ ነው የሚመጣው። አንዴ ልዩ ኃይል ይመጣል ይፈጽማል፣ የመከላከያ ኃይል የተባለው ይመጣል ይፈጽማል፣ ያው ሌላውም እንግዲህ ሸን የሚያልኩ ይፈጽማል። ከዛ ውጭ እነሱ ከርቀት ውጭ እዛ ጋር መጥቶ የሚፈጽሙት ነገር የላቸውም። ግን እኛ አሁን የምናምነው የሚያጨፈጭፉት በሙሉ ተልኳቸው ከዛ ከዝሆን ነው እየተላኩ ከሁለቱ ዝሆን እየወሰዱ የሚመጡ ማለት ነው። ባለፈውም ለምሳሌ ሆሮ ጉዱሩ ወለጋ ዝሆን ጃደጋ ጃርቴ ወረዳ ላይ በጣም በልዩ ኃይል ሲጨፈጨፍ ተልኳቸውን የሚሰጣቸው ከየት ነበረ? ከዝሆኑ ነበረ። ከሆሮ ጉዱሩ ወለጋ ዝሆን ከደንጎሮ ነው ማነው ከሻምቡ ነበር የሚሰጣቸው ማለት ነው። እና የዝሆኖቹ ግን አሁን የሚያስጨፈጭፈውን ተልእኮ ሰጪዎች ናቸው እንጂ ሌላዎች የሚያግዙን ነገር አንድም እንደሌላቸው ነው። ነገር ሌላ ግን የወረዳ የቀበሌ ምናምን መዋቅር የለም።
በጣም በጣም ያው የሚገርም ወለጋ ነው የምንሰማውም ስንሰማ ያቆየነውም እጅግ የሚገርም ነው። አጭር መልእክት ካለህ ወደ አሁን ምንድን ነው መፍትሄው? በየጊዜው አንዳንዴ ይሰነዘራል። ራሱም የወለጋ ሰው መከላከል አለበት፣ የወለጋ አማራ ራሱን መከላከል አለበት የሚባልም አለ። በአማራ ክልል በሚባለውም አሁን ህዝባዊ እምቢተኝነቱም ሆነ እንደገና ትጥቁን አማራን ለማስፈታትም ጭፍጨፋውን ለማድረግ በተለያየ መንገድ አማራን ለመጨፍጨፍ ትጥቁን ማስፈታት የሚል በተለያየ መንገድ ጥረት እያደረጉ ነው። ይሄ ሁሉ እየተከናወነ ነው ያለ። በዚህ መካከል እናንተ የምትረዱትና መውጫ ቀዳዳ የምትሉት ወይንም በቀጣዩ መሆን አለበት የምትለው እንደ ከህዝቡ አኳያ ምንድን ነው የምትጠብቀው የምታስተላልፈው መልእክት እንደው ለአማራ ህዝብም ለራስህም እዛ አካባቢ ላለው?
ያው እንግዲህ እኔ የማስተላልፈው መልእክት ማለት ነው፣ አንደኛ ለዋናው ዓለም አቀፍ ማህበራዊ ሚዲያ ሰምቶት ይሄን ነገር በያው በየሰዓቱ የሚፈጸመውንና የሚደረገውን ግፍ ተረድቶ ነገሮችን በመንግስት ላይ ጫና እንዲያደርግልን ነው የምለው። ምክንያቱም ባለፈውም በጣም ጩኸናል፣ ለመንግስት በተደጋጋሚ ጩኸን ነበርና መጨረሻ ላይ የጠቅላይ ሚኒስትር መልስ የሰማው ምንድን ነው? በየቀበሌዎቹ ኮሽታ በተፈጠረ ቁጥርኛ አጠይቁን የሚል መልስ ስለተሰጠ ያን ስላየው ከመንግስት ምንም አይነት እርዳታና መልስ አንጠብቅም። ያው የአማራ ማህበረሰብ የሆነ በአጠቃላይ ቢያስፈልገው ሆኖ ተተቻለ በሰው ኃይል የሚሆነ በማንኛውም ነገር ያግዘን። ሌላው ደግሞ የዓለም አቀፉ ማህበረሰብ ይህንን በቃ ሆን ተብሎ የብሔር ጭፍጨፋ መሆኑን አውቆ የዓለም አቀፉ ማህበረሰብ ጫና አድርጎ መንግስት ላይ ይህን ነገር እንዲያስቆምልን፣ አንደኛ የአማራ ህዝብ በአጠቃላይ ያለው ህዝብ ድምፅ እንዲሆን እንፈልጋለን። ሁለተኛ ደግሞ በሚቻለው አቅም በማንኛውም አቅም በሰው ኃይል በማንኛውም አቅም እንዲያግዘን እፈልጋለሁ። እዛ ላይ ያለውን ሰው ራሱን ችሎና ይህንን ገዳይ ቡድን ተቋቁሞ እንዲኖር የአማራ ህዝብ ተጎናችን እንዲቆም በሁሉም በሚቻለው መልኩ ማለት በአቅምም ይሁን በሚዲያም ይሁን በተቻለ መልኩ ተጎናችን ሆኖ ስቃያችንና ሰቆቃችንን እንደሱ እንደራሱ አስቦ ተሰምቶት እንዲያግዘን ነው ማስተላለፍ።
በጣም በጣም አመሰግናለሁ አብደላ ለጋስ። አዎ አድማጮቻችን፣ አንድ ነገር ማስተዋል ያለብን ኦነግ መታን ሲሉ የኦሮሞ ልዩ ኃይል በጎን ይቀጥላል። የኦሮሞ ልዩ ኃይል መታን ሲሉ መከላከያ ይቀጥላል። ከሞት የተረፉትም ወደ ሕክምና ሲሄዱ በሕክምና ላይ እንዲሞቱ ይደረጋል። እንዲህ አይነት ሰይጣናዊ ስራዎች በወለጋ መሬት ኢትዮጵያ በምንላት ሀገር ውስጥ በየጊዜው የሚከናወን መንግስት አለ ተብሎ ማለት የማይቻልበት መሆኑና ማስት ከወረዳ እስከ ዞን ወይንም ቀበሌ ድረስ ሰንሰለቱ ብጥስጥሱ የወጣ ሀገር ውስጥ ወለጋ ይህ ነው እየተከናወነ ያለው። በየቀበሌው መንግስት በየቀበሌው ና ልትሉኝ አትችሉም ሲል ምን ማለት እንደሆነ መንግስት ማለት ከቀበሌ አልፎ በየቤቱ ሰላም እንዲያድር ማድረግ ነው እንጂ ቀበሌ የለ፣ ሜዳ የለ፣ ተራራ የለ፣ ቁልቁለት የለ፣ ወንዝ የለ፣ ከተማ የለ፣ ገጠር የለ። መንግስት እስከሆነ ሰላሙን የህዝቡን መጠበቅ ይገባው ነበር። ግን የወለጋ አማራ ህዝብ መንግስት እንደሌለው በተደጋጋሚ ሲነገር ቆይቷል። አሁንም ያው እንደቀጠለ ነው። ስለዚህ መፍትሄው የሚሉት ምንድን ነው? የአማራ ህዝብ ከጎናችን ይቆም ነው። የአማራ ህዝብ ችግሩን በየትኛውም አቅጣጫ ከጎናችን ቆሞ ይርዳን የሚል ነው። በድጋሚ አመሰግንሃለሁ አብደላ ለጋስ፣ እንዲሁም አድማጮችንም አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ጋሻ የአማራ ህዝብ ሬዲዮ ይቀጥላል። በየትኛውም ፕሮግራም ላይ እንቀጥላለን። ጋሻን እርዱ። መልካም ቆይታ፣ መልካም የፋሲካ በዓል እንዲሆንላችሁም እመኛለሁ ለክርስትና እምነት ተከታዮች።